ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 27 ቀን 184 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ደነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 27 ቀን 2012 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ዘረኞች አጋሮቻቸውና የሰብአዊ መብት ጥያቄ በሚል ርዕስ የቀረበ ነው። በማስከተልም በቅርቡ ከዚህ ዓለም በሞት የተለዩት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል የፍኖተ ዲሞክራሲ ሲልኳቸው ከነበሩት ሐተታዎች
ሪበል ኤፍራታ ኡኡበይ ማጀቴ ነላይቱ ሀገሬ
በሚል ርዕስ የቀረበውን እናሰማለን። በቅድሚያ ዜና። በአለፉት 24 ሰዓታት በተደረጉ 5141 ምርመራዎች 150 ሰዎች በበሽታው የተያዙ መሆኑንና አጠቃላይ ቁጥሩም 1036 መድረሱ ተገልጿል። ቫይረሱ የተገኘባቸው ሰዎች ከ3 እስከ 72 ዓመት ዕድሜ ክልል ውስጥ ናቸው የተባለ ሲሆን ከመካከላቸው 147ቱ ኢትዮጵያውያን ናቸው። በካ ለይቶ ማቆያ ህክምና ሲደረግለት የቆየ አንድ የ30 ዓመት ኢትዮጵያዊ ሐሙስ ህይወቱ በማለፉ በበሽታው ምክንያት ሞተዋል የተባሉትን ጠቅላላ ቁጥር 18 ከፍ ብሏል። የኮሮና ቫይረስ ባስከተለው ቀውስ ምክንያት የሀገር ውስጥ ጂዲፒ እድገት በአማካይ 11.2 ከመቶ ሊቀንስ እንደሚችልና ከ2.5 ሚሊዮን በላይ ሰዎች ሥራ አጥ ሊሆኑ እንደሚችሉ የባለሙያዎች ጥናት ይገልጻል። ለኢትዮጵያ ውጭ ምንዛሪ ከፍተኛ ምንጭ የነበረውና በውጭ ሀገር የሚገኙ ኢትዮጵያውያን ለዘመዶቻቸው ወደ አገር የሚልኩት ገንዘብ በአመት ከ4 ተኩል እስከ 6 ቢሊዮን ዶላር የነበረ ሲሆን በኮሮና ቫይረስ ምክንያት በከፍተኛ ደረጃ የቀነሰ መሆኑን መረጃዎች ይጠቁማሉ። የዓለም አቀፍ የኢኮኖሚ ጥበት በሀብታም ሀገሮች ያሉ ዜጎች ወደ ትውልድ ሀገራቸው የሚልኩት ገንዘብ በ26 ከመቶ እንደሚቀንስ የተነበዩ ሲሆን ወደ ሀገራችን የሚላከው ገንዘብም በተመጣጣኝ መጠን ሊቀንስ እንደሚችል ተገምቷል። ከደቡብ አሜሪካ ፈልሶ ወደ አፍሪካ የመጣውና ከጥቂት አመታት በፊት ወደ ኢትዮጵያ የገባው የእምቦጭ አረም የጣና ሐይቅንና ሌሎች ሐይቆችን ማጥቃቱ በተደጋጋሚ ተዘግቧል። በተለይ በጣና ሐይቅ ላይ ተስፋፍቶ የሚገኘውን የእምቦጭ አረም ለማጥፋት ባለፉት አመታት በተለያዩ ክፍሎች የተሞከሩት ተግባሮች ውጤት ባለማሳየታቸው የእምቦጩ ስርጭት ከጊዜ ወደ ጊዜ እየጎላ መጥቷል ተብሏል። እስከ ሰኔ 30 ድረስ አረሙን የማስወገድ ስራ ካልተጀመረ እስከ 50 ሺህ ሄክታር የሚሆነውን የጣና ሐይቅ ክፍል የወረረው እምቦጭ በሚቀጥሉት አመት በእጥፍ እንደሚጨምር በጉዳዩ ላይ ክትትል ያደረጉ ባለሙያዎች አስጠንቅቀዋል። የተለያዩ መሳሪያዎችን በመጠቀም አረሙን ለማስወገድ የተደረጉ ጥረቶች እስካሁን ፍሬያማ ባለመሆናቸው የሰው ጉልበትን የሚተካ አማራጭ እስካሁን አልተገኘም ተብሏል። በጣና ሐይቅ ላይ ተከስተውን የምቦጫረም ለማስወገድ ጠንካራ አማራጭ የሚሰጠው ቃም እንደሚያስፈልግ የተገለጸ ሲሆን የአካባቢውና የፌደራል አስተዳደር አካላት በቅርጅት መስራት ይኖርባቸዋል ተብሏል። በሊባኖስ 35 ኢትዮጵያውያን አሰሪዎቻቸው ደሞዛቸውን ሊከፍሏቸው ባለመቻላቸው ከስራ ወጥተው በየመንገዱ በተለይም በኢትዮጵያ ኤምባሲ በራፍ ላይ ለረጅም ቀናት ሲጉላሉ ቆይተዋል። በአገዛዙ በኩል ችግሩን ለማቃለል እርምጃ ባለመወሰዱ ኢትዮጵያውያን ሲሰቃዩ የቆዩ ቢሆንም የሊባኖስ የሥራ ሚኒስቴር ሐሙስ ግንቦት 27 እነዚህን ወገኖች ከመንገድ ላይ በማንሳት ወደ መጠለያ ጣቢያዎች እንዲሄዱ አድርጓል። ለዘለቄታው ስለሚደረግላቸው እርዳታም ከዓለም አቀፍ ተቋማት ጋር እንደተነጋገረም ተገልጿል። በወለጋ የሰላም ማጣትና ውጥረት አሁንም እየተባባሰ መሆኑ ተነገረ። ረቡዕ ግንቦት 26 በለቀምት ከተማ ሁለት ፖሊሶች በአባቶርቤ አሸባሪዎች በደረሰባቸው ጥቃት ሳጅን አዱኛ ሲገደል ሳጁን ደበላ የተባለው ደግሞ ቆስሎ በሆስፒታል እየታከመ መሆኑን የከተማው አስተዳደር ጽሕፈት ቤት ገልጿል። ከሳምንት በፊትም በዚሁ ከተማ በተመሳሳይ ጥቃት አንድ ሌላ ፖሊስ ጫማ ሲያስጠርቅ የተገደለ መሆኑ ታውቋል። አባቶርቤ ኦነግ ሸኔ የተባለው አሸባሪ ቡድን የከተማ ክንፍ ሲሆን የሚገላቸውን ሰዎች ሊስት በፌስቡክ ማስተንቀቂያ ሲሰጥ መቆየቱ ይታወቃል። በሌላ በኩል በተለያዩ ኦሮሞ አካባቢዎች የግድያና የዝርፊያ ወንጀሎች ሲፈጸሙ የነበሩ 48 የአባቶርቤ አሸባሪዎች በቁጥጥር ስር ማድረጉን የኦሮሞ ፖሊስ ኮሚሽን አስታውቋል። በቁጥጥር ስር የዋሉት ግለሰቦች በቄለም ነቀምት ቡራዩ ከተሞች ለተፈጸሙ ጥፋቶች ላይ ተዛስ ያስተላልፉ የነበሩና በድርጊቱ ላይ በመሳተፍ የተጠረጠሩ ናቸው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ዘረኞች አጋሮቻቸውና የሰብአዊ መብት ጥያቄ በሰሞኑ የዘረኞች አጋር ሆነው የባጁት ዓለም አቀፍ የሰብአዊ መብት ተቋም የሚባሉት አምነስቲና ሂዩማን ራይትስ ዋች በተለይ የዘረኞቹ የመብት ጥሰት ሲበዛና ሊደበቅ ሲያቀት ከግፉ ቆንጠር አድርገው ያዋናው ተጠያቂ ኦሮሞው ነው በሚል ቸክቸዋል። አዲስ ነገር አይደለም። አምነስቲ ከእንግሊዝ ውጭ ጉዳይ ሚኒስቴር እና ከስለላው ድርጅት ጋር እጅና ጓንት ሆኖ ሲሰራ የቆየ ከይሲ ተቋም ነው። ቀደም የነበረው የኢትዮጵያ ጉዳይ ኃላፊ ሟቹ ማርቲን ሂል ህዝብና በኢትዮጵያ ላይ ያለው ጥላቻ መረን የለቀቀ በመሆኑ የኦነግ መሪዎች ጫማ ሊገዙ ጣሊያን ተጉዘው ድምጻቸው ሲጠፋ ደብዛቸው ጠፋ ብሎ ኡኡ ማለትን ቢመርጥም ደብዛቸው ለአመታት የጠፋው የኢሃፓ መሪዎችና አባላት እነ መምራግ ማሴን አዳነ አርጋን ሻቢያ ማርኮ ደብዛቸውን ያጠፋውን መኮንኖችን ጉዳይ ቢነገረውም አላወጣም አልጠቅስም አልጠይቅም እንዳለ ነው የሞተው። Human Rights Watch የተባለው የአሜሪካ ድርጅት የአሜሪካ የውጭ ጉዳይና ደህንነት መሳሪያ ስለሆነ ደብዛቸው የጠፋውን አውጥቼ ወያኔን አላጋልጥም ብሎ ዘመን አሳልፏል። ኮሎኔሉ ሲመጣም ለውጥ አመጣ እስረኛ ፈታ ሲሉ እስረኞችን በሚገባ እንዳልፈታ ያወቁ እንደዋሹ እኛም እነሱም እናውቃለን። ለኢትዮጵያ ሕዝብ ሰብአዊ መብት ደንታ የላቸውም። የገንጣዮችና ጠባቦች ጸረ ኢትዮጵያ ተቋሞች ናቸው። የሚያሳዝነው ታዲያ የራሳቸውን ጥለው ለፈረንጅ ጎንበስ የሚሉትና የሚያዳንቋቸው ዜጎች መብዛታቸው ነው። በቅርቡ አምነስቲ ክስ ቢጤ በኮሎኔሉ ላይ ስላሰማ በአብላጫው ኦሮሞዎች ተጠቁ በሚል ጭፍሮቹ ጉዳዩን አጥንተው መልስ እንሰጣለን ሲሉ ተመጻድቀዋል። ነገሩ የተጀመረውም ኮሎኔሉ ምላሽ ሰጥ አስተካከለ ለማለት በመሆኑ ሞኝን ብለነዋል አምነስቲን። ለምን ደብዛቸው የጠፋውን አገር የሚያውቃቸውን አያነሳም? ለምን ወለጋ ሲል ቡራዩ ለገጣፎ አጣዬ አማራ ማለትስ ያቀተዋል? ለምንስ ለውጥ አመጣ ብሎ ሽፋን እየሰጠው ይገኛል? የነ አምነስቲ ኃጢአት የትላንት አይደለም። በደርግ ጊዜም ቀይ ሽብሩን ሊያወግዙ አቀቷቸው ነበር። ኦነግና ወያኔን ደርግ ገደለ ሲሉ ዋናውን ሰለባ ኢሃፓን ግን በይበለው ሳይነሱትም ቆይተዋል። በነ እንድሪያስ እሸቴ ግፊት ዶክተር መስፍን መሰረትኩት ያለውም ይሰመጉ ያው ሽፋን ሰጪ ነበርና ደብዛቸው የጠፋውን አላነሳም ብሎ እስከዛሬም ዘልቋል። በዚያን ወቅት የተመሰረተው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን መተባበርና መደገፍ ሳይሆን ለማጫጫትና ለማፍረስ ሁሉም በአሜሪካ አዛዥነት እንደተንቀሳቀሱ ደግሞ የምናውቀው ነው። ከኮሎምቢያ እስከ ጃፓን እስራኤል መንቀሳቀሻ ሰጥተው ሊተኩላቸውና የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴንም ሊያጠፉ ጥረው ነበር። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ግን በዜጎች እርዳታ ስራውን ሊቀጥልና እስከዛሬም የመብት አስከባሪ ጠያቂ ተቋም ሊሆን ችሏል። ኢትዮጵያዊ ተቋም ብዙዎች ተገፋፍተው የሰብአዊ መብት ተቋሞችን መሰረትን ብለውም ነበር ያው ለወያኔ ድጋፍ በሽፋን ለመስጠት ከሰሙ እንጂ አልቀጠሉም። ሌሎቹ ደግሞ የሰብአዊ መብት ረገጣውን በማጋለጥ ፈንታ በስልት እየደጋገፉ እስካሁን አሉ። የኮሎኔሉም አጫፋሪ ሆነዋል። እነዚህንም ሆነ ድርጅቶች ነን ባዮችን እስቲ ስለደብዛቸው ስለጠፋው ስለሚፈጀው አማራና ሌላው ህዝብ ስለታገቱትስ ምን አላችሁ ብለን እንጠይቃቸው መልሳቸው የመቃብር ጸጥታ ነው። ቅርሳችንን ረስተን የፈረንጅ ታዛዥና አዳናቂ ሆነናልና የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ታግሎላቸው የተፈቱት ቢሆኑም አምነስቲን እና ባዕዳንን ማመስገን ይመርጣሉ፣ ገንዘብም ይለግሷቸዋል። ማፈሪያ ዜጋ ሲበዛ አገር መዋረዷ መቅለሏ የማይቀር ነው። አምነስቲ እንዲህ አለ ሲሉ ግን የራሳቸውን ኢትዮጵያዊ ተቋሞች መግለጫዎች አላየንም ባይ ናቸው። ኮሎኔሉና አጋሮቹ ለስልጣን ከደረሱ የፈጁት አማራውን ነው ኦሮሞውን? አምነስቲ የእንግሊዝ መሳሪያ ነውና እንግሊዝ ደግሞ ኦሮሞ ይገንጠል ብላ ስትዳክር ዘመን አልፏታልና ኮሎኔሉ ኦሮሞዎችን አጠቃ ብሎ መጻፉ ቀንቶታል። በኮሎኔሉ ጭፍሮች የተፈጀውን አማራ የዘር ማጽዳትና ማጥፋት ዘመቻ የተደረገበትን አማራ ይዞታ አለሳልሰውና አደባብሰው ለማቅረብ ቢጥሩም ለማደናገር እንጂ የአማራውን ብሶት ለማጋለጥ ምንም ፍላጎት እንደሌላቸው የሚታወቅ ነው። ለህዝባችን ራሳችን ዘብ እንቁም እንጂ አምነስቲና ሂውማን ራይትስ ዋች ይማገቱልናል ብለን ባንቅለፈለስ ይመረጣል። አለሳልሰውና በመሰረቱ ደግፈውትም ለጻፉት ወቀሳ ምላሽ ሊሰጣቸው ይችላል። የጻፉትም በዚሁ መንፈስ ነው። ኮሎኔሉ ግን ግብስ ሆኗልና ለምን በትንሹም ቢሆን ተተቸው ብሎ ሊደነፋባቸው ይችላል። በዚህ በዚያም ግን ምንም ፋይዳ የለውም። የባዕዳን ተቋሞች ደጋፊዎቹ ናቸው። ለስልጣን ያበቃው አሜሪካ ሆኖ የአሜሪካ ተቋማት ሊወቅሱት ሊያጋልጡት አይጠበቅም። በሚገባ የሚያጋልጡትን የራስን ኢትዮጵያዊ ተቋሞች ጆሮም ቦታም ስላልሰጠናቸው ያው የፈረንጅ የበረት ልጅ መሆን ተገደናል። ታጋይነን ያሉትም ተራ አይነ ሌባ ከመሆን አላልፍ ብለው አሳዝነውናል። እስረኞቹ ይፈቱ ስንል የኛም ማለታችን ነው ብለው ከነ ኢንጂነር እገሬ ይቀባጠሩትን እናስታውሳለን። ኦነግ የእኔ ከሚላቸው ሌላ ማንም እስረኛ ይፈታ ሲላል ተደመጠም። ሰብአዊ መብት ማስከበር ማለት ልዩነትና የፖለቲካ አቋምን ከመሃል ደንቅሮ እነሱማ ይታሰሩ የኛዎቹ ግን ይፈቱ ማለት አይደለም። የተበደለ ሁሉ የኛ መሆን ነው ያለበት። እነስየም ሌሎችም ይፈቱ ብለን የጨፈንላቸው በዚህ መንፈስ እንጂ የኛ የነሱን ፍረጃ ይዘን አልነበረም። የባዳን ተቋሞች አገራቸውን ሊያገለግሉ የተመሰረቱ ናቸውና ፖለቲካቸው ያገራቸው የባድ ነውና ሰብአዊ መብት ሲሉ ወዳጅ አገዛዝን በማያሳጣ መንገድ ነው። የወያኔ መሪ የነበረ አንድ ሰው የኢሃፓ አባላትና መሪዎችን አልህግ ውሳኔ ወያኔ ገድሏቸዋል ብሎ ሲጽፈም እና ምንስቲ አልሰማንም ነው ያሉት። የምን የሰብአዊ መብት አስጠባቂ ኮሚቴ? የዘመናዊ ቅኝ ገዢዎች አካልና መሳሪያ ናቸው። የኮሎኔሉ ተቋም ደብዛቸው ጠፋ የተባሉትን ዝርዝር ስጡን ብሎ ዝርዝሩ ተሰጥቶት ደርሶኛል ማላለም። ይባስ ብሎ ተጨማሪ ኢሃፓና አገር ወዳዶችን ሊቀፈድድ ደብዝ ሊያጠፋ ተወራጨ። ሸኔ ተብየው አሸባሪ ደብዛቸውን ያጠፋውን የአማራ ተማሪዎች ጉዳይ በሚገባ ሳይነሳ ለሸኔዎች ጥብቅና የሚቆም አምነስቲ የኢትዮጵያ ጠላት እንጂ ወዳጅ አይደለም። ይህንን ተገንዝበን ጠላት ባዕዳንን ማዳነቁን ትተን ለሀገራችን ለወገናችን ጸንተው ጥብቅና የቆሙትን እንደ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ አይነት ተቋሞችን እንደገፍ እንርዳ። ለዘረኞች ገንዘብ ከመዋጣት ለነፍኖተ ሬዲዮና ለህዝብ ወገኖች እርዳታ እናድርግ። ውሃ በላ መሆን ለአፈቀበ ዘረኛ ተገዢ መሆናችን ያክተም። የኢትዮጵያ ህዝብ አገራችንን ትግል ድል ይቀዳጅ። ለባዳን አንቸነፍ አንበለጥ። ኢትዮጵያዊነት አቸናፊ ይሆናል።
ሪበል ኤፍራታ ኡበይ ማጀቴ ነላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። አላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቃት በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኙ አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረ በዳ ውልብልቢት ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ቢረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውስጥ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ እያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተወረገረገችም ቢሆን ህልውናዋን ዛ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፈጨረጨሩ ጠላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ እያሉ እንደ ጧጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን እያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች። እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራት ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጠላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት፣ ሀገሪቱንም የመቶ ዓመት የቤት ስራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያ ያማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነጻ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነጻነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድማያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋሕዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ሕይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቀርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄድም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደል፣ ኤፌሶን፣ ማጀቴ፣ ተሚሴና ቆሬ ሜዳ አሰቃቂ ቅጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቅናነቃቸው ተናግረዋል። ጀግራው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስለሺ፣ ተሰማ እርገጤ፣ ሸዋረገድ ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር ሰሜን ሸዋ። አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጽም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነፃ ማውጣት አለበት። ራሱን በራሱ ነፃ ያላወጣ ትውልድ ለሚቀጥለውም የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነፃነት ምጽዋት ሊጠብቅ አይገባውም። ነፃነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነፃነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚሁ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ አላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማፈናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ ባህልንና ወግን ስነ ምግባርና እሴትን ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም ኢትዮጵያዊ ስነ ልቦና እንዳልነበረ አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩ ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አስተቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከመካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣው ሁኔታ ይታያልና ጥቃቅን አንሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረተ ቢሶች የአፍረት ነጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይነቅም ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ፈሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታው መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም ራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት፣ የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማስተማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያታልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔ ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁኑ ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነትን የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁኑ ሰዓት ውሃ ያልነካው፣ ንፋስ ያልዳሰሰው፣ ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብ ለብ ፖለቲካን በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የሱንም ያል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም? ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃል። አንደኛ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። አገሪቱን ለጊዜያዊነት የሚያስተዳድር አካል ተግባሩ ተልእኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ የሀገሪቱን ዳር ድንበር ሉዓላዊነት የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቀልድ የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳያስወግዱ ዘር እንደመዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር። አላዋጣም። ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳፍ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አሰናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
Thank you. አቅጣጫውንና ግቡን ያላወቀ ለውጥ ከንቱ ነው። በሀገራችን ለመሰረታዊ ለውጥ ሲካሄድ የነበረው ህዝባዊ ትግል ተደናቅፎ በባዕዳን ድጋፍ የይስሙላ ለውጥ ሂደት ከተጀመረ ወራትን አስቆጥሯል። ህዝብ የሚጠብቀውን ጉጉትና ፍላጎት ለማሟላት ገና አልተሳካለትም ብሎ መደምደሙ ምክንያታዊ ነው ማለት ግን ይከብዳል። ዘመናትን ያስቆጠሩ ሀገራዊ ችግሮችን በወራት ቀርቶ በአመታት ለማስወገድ የበርካታ ኃይሎችንና የመላውን ህዝብ ትብብርና ንቁ ተሳትፎን ይጠይቃል። ህዝባዊና ዴሞክራሲያዊ ተቋማት መገንባት ከወሳኞቹ ጉዳዮች የመጀመሪያው ረድፍ ይይዛሉ። እነኚህን ሁሉ በግምት ውስጥ ማስገባት ለሚታሰበው አላማ ስኬታማነት ዋስትና ይሆናሉ። ከሁሉ በፊት ግን የዴሞክራሲ ግንባታ የቅድሚያ ጉዳይ ሊሆን ይገባል። እነኚህን ወሳኝ ጉዳዮች ታሳቢ አድርጎ መንቀሳቀስ አማራጭ አይኖረውም። የዴሞክራሲን መሰረት መጣል ተሳትፎንና ድጋፍን የሚያረጋግጥ ሲሆን የህዝብ ሙሉ ተሳትፎ ውጤት ሊያስመዘግብ የሚችለው ደግሞ ዴሞክራሲያዊ ተቋማቱ ነጻና ግልተኛ ሆነው ሲመሰረቱ ብቻ ነው። ህዝብን መሰረት ያደረገ ስርነቀል ለውጥ እንዲመጣ ከተፈለገ ደግሞ የወደፊቱን አቅጣጫ ሊያመላክት የሚችል በግድ አቅጣጫና ግብን መቀየስና በተግባር መተርጎም ያስፈልጋል። ይህ ጉዳይ አከራካሪ ሊሆንም አይችልም። አቅጣጫና ግብን ለመቀየስ ደግሞ የሀገሪቱን ነባራዊ ሁኔታ በሚገባ መረዳትን ይጠይቃል። ይህ መኖር አለበት ስንል ህዝብ የስልጣን ምንጭ የሚሆንበትን አላማ በግልጽ አስቀምጦ ወደ ግቡ የሚወስዱትን ሂደቶች እየተቆጣጠሩ ዘላቂ ግብ እውን እንዲሆን ማድረግ ነው። እንዲህ አይነቱ ሁኔታ አሁን ለህዝብ ግልጽ ሆኖ ይታያል ማለት ፈጽሞ አይቻልም። የሀገራችንን ኢትዮጵያ ሁለንተናዊ ችግሮች በቅጡ ያልተገነዘበ ማንኛውም ኃይል የሰርነቀል ለውጥ ሂደትን መቀበል ይቸግረዋል። ውስብስብ የሆነውን የሀገሪቱን ችግር ሳይረዱ መፍትሄ ማግኘት ያስቸግራል። በዚህ ምክንያት ነው የሀገራችንን ችግር ለመፍታት ያልተቻለው። ህዝባዊ ለውጥ የተሳካለትን የሽግግር ጉዞ እንዳይራመድ መሰናክል የገጠመውም አንደኛው ምክንያት ይህ ይመስላል። የሀገሪቱ ችግሮች ድርብ ውስብስብና ውጥንቅጥ ጥልፍልፍና መላቀጡ የጠፋበት ነው። የመፍትሄው ፍለጋ ሂደት በሆይሆይና በውቂው ደብልቂ በግርግር በያዘው ልቀቀውና በመደነባበር የሚፈታ አይደለም። በረጋ መንፈስ አስተውሎና አርቆ በማስተናገድ እንጂ የሰከነ አእምሮን አንግቦ መንቀሳቀስ ዘለቂታዊ የተሳካ እንዲሆን ያደርጋል። እወደድ ባይነት ብቻውን ሩቅ ምዕራፍ አያስኬድም። የህዝብን ፍላጎትና ጥያቄ ማስተናገድ የሚቻለው በህዝብ ወገንተኝነት እንጂ ህዝበኝነት ወይም ፖፕሊስት በመሆን አይደለም። በመፈክር ንባቤ ሀገር አይገነባ። በአደባባይ ጠርሙስ በመስበር የህዝብን ልቦና አእምሮ ማስተናገድ እንዳልተቻለ ካለፈ ታሪክ መማር ይገባል። ሀገርና ህዝብ አደጋ ላይ ሲወድቁ እግሬ አውጪኝ ብሎ ባሳፋሪው ሁኔታ መሸሽ ለተተኪው ትውልድ አንገት ሰባሪ ታሪክን ጥሎ ማለፍ እንጂ መልካም ቅርስ አይሆንም። ህዝብና መንግስት አንድ አካል አንድ አምሳል ሆነው ካልተሰለፉ ሀገር ባለቤት ታጣለች። ባለቤት ያጣ ህዝብና ሀገር የማንም መጫወቻ ሆኖ ይቀራል። የዛሬቶ የኢትዮጵያ ሀገራችን በዚህ ሁኔታ ላይ ትገኛለች ብሎ መደምደም ከእውነት ይራቅ አይደለም። ኢትዮጵያችን እንደ ሀገር በርካታ ውስብስብ ችግሮች ተደቅነውባታል። አንደኛ ነገር ዜጎቿ እንደ ዜግነት ክብርና ምልዕነት ሳይሆን በዘርና በቋንቋ ፍርክስካሽ ተመድበው እንዲታዩ በመሆናቸው ነው። ይህም ሁኔታ ዜግነታቸው ብቻ ሳይሆን ስብዕናቸውም ጭምር አዋርዶታል። ሁለተኛ ነገር መልካ ምድር በምልዕነት ሳይሆን በፍርክስክስነት ማለትም በክልልነት ተጨማትራ እንድትታይ ተደርጋለች። አዲሱ ትውልድ ሀገሩን የሚያት በኢትዮጵያዊነቷ ሳይሆን በፍራክሽን ሂሳብ አግባብነት ይሆናል። ኢትዮጵያ ተብላ ተጠራ አትጠራ፣ ኢትዮጵያ ትኑር አትኑር ደንታ እንዳይሰጠው ሆኖ እንዲያድግ እየተደረገ ያለ ትውልድ ሆኗል። ክልል ለአንድ ሀገር ዜጎች መኖሪያ ሳይሆን ለከብት ግጦሽ ማሰማሪያ መናሃሪያና ማጎሪያ ቦታ ነው። ሀገር እንደ ሀገር መቆጠሯ እየቀረ በየክልሉ ተኮድኩዳና ተደይና እንድትቀር ተፈርዶባታል። ይህንን ያደረጉት ባለ ስንኩል አእምሮቹ የዝርኛ ገዘዝ አረማጆች ወያኔዎቹ ናቸው። አሁን ግን በህዝባዊ አመጽ ዋጋቸውን እየከፈሉ በመክሰም ሂደት ውስጥ ይገኛሉ። ለዚህም ወጣቱ ትውልድ ምስጋና ይድረሰው፣ ከባድ መስዋዕት ከፍሏልና። ሶስተኛ ነገር መንግስት የሚባለውን መስፈርት የሚያሟላም ሆነ ስልጣኑን ከህዝብ የተቀበለ ተቋም በሀገሪቱ ውስጥ የለም። ህጋዊነትም የህዝብ ተቀባይነት ያለው ኃይል የለም። ኢትዮጵያ ሀገራችንን እንደ ሀገር ዳር ድንበሯም የግዛት ሉዓላዊነትም ሆነ ዜጎቿም እንደ ዜጎች አዋህዶና አስከብሮ ያለ መንግስታዊ ተቋም ይታያል ማለት አስደፍርም። ኢትዮጵያችን እንደ ሀገር መቀጠል እንዳትችል ያደረጓት ዘረኞች ጥንታዊቷንና ታሪካዊቷን እንደ ሀገር እያጠፉ ወደ ዘመነ መሳፍንት የጉልት መንደር እንድትገባ ለማድረግ እየተወራጩ ይገኛሉ። የጦር አበጋዞችና የአካባቢ ታጣቂ ነፍጠኞች የየግላቸውን ግዛትና የአገዛዝ ስርዓት እያሰፈኑ የአገሪቷን ህልውና አደጋ ውስጥ እንዲወድቅ በማድረግ ላይ ናቸው። አገሪቱ በአሁኑ ወቅት ብዙሃን ባለነፍጥ ወጣጤዎች የሚደነፉባት መሬት በመሆኗ ማን እንደሚቆጣጠራትና ወደ የትስ አቅጣጫ እንደምትሄድ እንኳን ማንም ወገን ሊያውቅ ከማይችልበት ደረጃ ተደርሷል። አካሄዱ ፍኖተ ካርታ ወይም ሮድ ማፕ ስለሌለው ህዝብ ግራ ተጋብቷል። የባሰ እንዳይመጣ ከመጨነቅ ሌላ ምርጫ አጥቷል። ለኢትዮጵያ ህዝብ የአንድ መቶ አመት የቤት ስራን ሰጠዋለን ብለው ያሰቡት እቅድ በተግባር እየታየ ነው። ይህንን ትንቢት በተግባር ለመፈጸም አሁን ስልጣኑን የተረከበው የአገዛዝ ቡድን አውቆም ይሁን ሳያውቀው ኃላፊነቱን ወስዷል። በእነርሱ አመለካከት ኢትዮጵያን ማዘመን ማለት ወደ 18ኛው ክፍለ ዘመን እንደነበረችበት የጨለማ ዘመን የኋላ ዙር ጉዞ ማስኬድ ሆኗል። ሀገርን እንደ ኩበት ጠፍጥፎ መስራት ቀላል የሚመስላቸው የዘረኛ አገዛዝ አራማጆች በቀላሉ በማይበጣጥሰውና በብዙ ክርና ማግ የተዋደውን የህዝብ አንድነት ለማፍረስ ላለፉት 27 ዓመታት ሞክረው ነበር። ሳይሳካላቸው ቀርቶ እነርሱም እንደ ዮዲት ኩዲት እንደ ግራይ መሐመድና እንደ ደርቡሾች መና ሆነው ቀርተዋል። አሁን በስልጣን ላይ የሚገኙት ዮያኔ ቅሪቶች ከታሪክ ያልተማረ ራሱን ሲረግም ይኖራል እየሆነባቸው ነው። በስልጣን ላይ ያሉት አዲሶቹ ሹሞች የሽግግር ስምሪት አቅጣጫ ለመስጠትና ህዝባዊ ኃይል እንዲያገኝና የታሰበውን ግብ እንዲመታ ለማድረግ መሰረታዊ የሆነ የሥርዓት ለውጥ የሚገኝበትን ሁኔታ ከማመቻቸት ይልቅ በጥገና ለውጥና ባዝጋሚና ተንፏቃቂ ማጥ ውስጥ እየዳከሩ ይገኛሉ። ዞሮ ዞሮ ለዘላቂ ሰላም ሆነ ለአስተማማኝ የለውጥ ሂደት የሚከተሉት ጉዳዮች መረጋገጥ ተፈጥሯዊ ነው ተብሎ ይታመናል። አንደኛ፣ ሀገራችን መሰረታዊ የሆነ የሥርዓት ለውጥ እንጂ የጥገና ለውጥ አያስፈልጋትም። አሁን ላለው ሀገራዊ ችግር መንስኤው በውሸት ትርክትና በቋንቋ ላይ የተመሰረተው ህገ መንግስት ተብዬው የወያኔ ፕሮግራም ሰነድ ነው። ይህ ህገ መንግስት ለአንዴና ለመጨረሻው መወገድ አለበት። አሁን በየቦታው የሚካሄደው የእርስ በርስ የዜጎች ፍጅት መሰረታዊ ምክንያቱ ወያኔ የፈጠረው የክልል አገዛዝ ነው። ይህ ጠንቅ ደግሞ በዘር ላይ የተገነባው ህገ መንግስቱ የፈጠረው በመሆኑ እርሱ ካልተወገደ በቀር ዜጎች በሰላም አብረው እንደወትሯቸው ለመኖር አይችሉም። ሁለተኛ፣ መርዘኛውን ህገ መንግስት የቀረጸው ይህ ጠንቀኛ ዘረኛው ስርዓት በመሆኑ እንደ ስርዓት እስከ ጣጣው ካልተወገደ ስር የሰደደው የሀገሪቱ ችግር ይወገዳል ማለት ዘበት ነው። በመሆኑም መሰረታዊ የስርዓት ለውጥ እንጂ ለጥገና ለውጥ ጊዜና ሀብት ማባከን የኢትዮጵያን ህዝብ እንደ መክዳት ይቆጠራል። ሶስተኛ፣ በሀገሪቱ ሰላምና መረጋጋት መምጣት የሚችለው በየደረጃቸው ቀደም ተከተል ሶስት ጉዳዮች እውን ሲሆኑ ብቻ ነው። እነርሱም ሀ ዴሞክራሲ በመላው ሀገሪቱ ሲሰፍንና ዜጎቿም ያለ ቅድመ ሁኔታ ተጠቃሚና ሙሉ ተሳታፊ ሲሆን ነው። ለ የሽግግር መንግስት ከሙሉ ኃላፊነቱና ግዴታው ተግባሩና እድሜው በህዝብ ስምምነት ህጋዊነቱ ተረጋግጦ ሲታወጅ ነው። ሐመሩሃ የሀገሪቱ ዜጎች በወኪሎቻቸው አማካኝነት የተዘጋጀውን የህገ መንግስት ረቂቅ በህዝብ ውሳኔ ማለትም ሪፈረንደም ከጸደቀ በኋላ በዜጎች ቀጥታ ተሳትፎ በሚመጣ ምርጫ ዴሞክራቲክ መንግስት ሲቋቋም ብቻ ነው። ኢትዮጵያ ሀገራችን ከላይ በቀደም ተከተል በሰፈሩት ሂደቶች ካላለፈች በስተቀር በጥገና ለውጥ ዘላቂ ሰላምና መረጋጋት ታገኛለች ተብሎ አይታሰብም። ለዘላቂ ሰላምና መረጋጋት ይህንንም እውን ለማድረግ የሚያስችለውን መሰረታዊ ለውጥ ከሚፈልጉ ጋር ተባብሮ ለመስራት ጥሪያችንን እናስተላልፋለን። በሌሎች ድግስ ሄዶ ፍርፋሪ መጠየቅ በኩርናን በጭብጥ መስር መለወጥ ስለሚሆንብን ያንን አናደርገው። የምንታገልበት መርሆም አይፈቅድም። ኢትዮጵያችን ለዘላለም ትኖራለች። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል።
እናቴ አልተውሽም። እማማ የኔ እናት አድምጪኝ ልንገርሽ እኔ የምወድሽ እኔ የማፈቅርሽ ልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከትውልድ ተላልፎ በኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ አዎ ቃል አለኝ ቃል አለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ አያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል እኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበል ፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔ ማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።